የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ጋር አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በሳምንቱ ማብቂያ በኦሮሚያ ክልል በሞያሌ ከተማ የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው ሌሎች 11 ሰዎች ቆስለዋል።
ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም፣ እዛ ነው ያረፈው።
እዛ አካባቢ ቤተክርስቲያንም አለ፣ አቡነ አረጋዊ የሚባል ሱቆችም፣ ምግብ ቤቶችም፣ መኖሪያ ቤትም ሁሉም ነገር አለው። ምንም አይነት እህል ምናምን ነገር የለም። ሁሉም በሰላም ነው። ስራውም የሚሄደው ስራው ይሄዳል፣ ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም ነው ቶክስ ተሰማ።
የከተማዋ ነዋሪዎች ድምፅ ነው የሰማችሁት። የከተማዋ ከንቲባ የሚከተለውን አስተያየት ሰጥተዋል።
ያለ ችግር ካለም በውይይት እና በሕግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው የማምነው።
ግጭቱን ተከትሎ ወደ 50 ሺህ የሚሆኑ የሞያሌ ከተማ ነዋሪዎች ወደ ጎረቤት ኬንያ መሰደዳቸውም ተዘግቧል።
በአብዛኛው አስገድዶ መደፈር ጋር በተያያዘ በሚከሰት እርግዝና የሚወለዱና በሆስፒታል በተለያዩ አካባቢዎች ተጥለው የሚገኙ ሕፃናትን በመሰብሰብ የሚያሳድጉ መልካም ሴት ደግሞ ለዛሬ የጋቢና እንግዳችን አድርገናል። ዝርዝሩን በጋቢና ተሳፍረው ያስረዱናል። ከአስገድዶ መደፈር ጋር በተያያዘ የሚከሰት እርግዝና ጋር በተያያዘ የሚወለዱ ሕፃናት በሆስፒታልና በተለያዩ አካባቢዎች ተጥለው የሚገኙ ሕፃናትን በመሰብሰብ የሚያሳድጉ ናቸው።
በሲዳማ ባህል ከጋብቻ ውጭ የወለደች ልጅ ማንም አያገባትም። ባና ይባላል በአገሪቱ ባህል መሰረት። ስለዚህ ምን ያደርጋሉ? ይወልዱና ተደብቀው ከአገር ወጥተው ይርጋለም ሆስፒታል ሜዳ ላይ ይጥላሉ፣ ወይም ሆስፒታል ይጥለው ይጠፋሉ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ለዜናዎቹ ተመልሰን መጥተናል። ኢትዮጵያ ነው የምንጀምረው። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው ሌሎች 11 ሰዎች ቆስለዋል። ወደ 50 ሺህ ነዋሪዎች መኖሪያ ቀያቸውን ጥለው ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ አስታውቀዋል። በመንደር ውስጥ በሚኖሩ ሰላማዊ ዜጎች ላይ ተኩስ በመክፈት 10 ንጹሐን ዜጎችን የገደሉና ሌሎች 11 ያቆሰሉ የመከላከያ ሰራዊት አባላት ድርጊቱን በፈጸሙበት የኦሮሚያ ክልል በመደበኛ ፍርድ ቤት ጉዳያቸው እንዲታይ የከተማውና የዞኑ አስተዳደር ጠይቋል። ይህንን ጥያቄም ለሚመለከታቸው ከፍተኛ ባለስልጣናት አቅርበው ውይይት ማድረጋቸውን ለአሜሪካ ድምጽ ተናግረዋል። በሞያሌ ከተማ በመጋቢት 1 2010 ዓ.ም ከቀኑ 5 ሰዓት እስከ 7 ሰዓት የመከላከያ ሰራዊቱ አባላት በፈጸሙት ጥቃት 9 ሰዎች መገደላቸውንና ሌሎች 12 ሰዎች መቁሰላቸውን ኮማንድ ፖስቱ በሰጠው መግለጫ ማስታወቁ ይታወሳል። የከተማው ከንቲባ አቶ አስቻለው ዮሐንስ ከቆሰሉት ውስጥ አንድ ሰው ሕይወቱ በማለፉ ሟቾቹ 10 መድረሳቸውን ተናግረዋል። ከቆሰሉት ውስጥ 5ቱ ወደ ሐዋሳ ሆስፒታል ለከፍተኛ ሕክምና መላካቸውንና ሌሎች 6ቱ ደግሞ በሞያሌ ከተማ ሆስፒታል ተኝተው በመታከም ላይ ናቸው ብለዋል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ሴክሬታሪያት ተወካይ ሌተናል ጀነራል ሐሰን ኢብራሂም ለመንግስት መገናኛ ብዙሃን በሰጡት መግለጫ የኦነግ ኃይል በሶስት አቅጣጫ ወደ ሀገሪቷ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሞያሌ የተጓዘ አንድ የሻለቃ ጦር የተሳሳተ መረጃ በመያዝ በወሰደው እርምጃ የሰው ህይወት ላይ ጉዳት ማድረሱን አስታውቋል። የዞኑና የከተማው አስተዳደር በበኩላቸው ግድያው የተፈጸመበት ቦታ ከኦነግ ጋር ምንም የተገናኘ ነገር የሌለው ፍጹም ሰላማዊ የሆነ የብሔር ብሔረሰቦች መኖሪያ ነው። የተፈጸመው ድርጊትም ኢሰብአዊ በመሆኑ በመደበኛ ፍርድ ቤት እንዲታይ እንፈልጋለን ብለዋል። ዝርዝሩን ከዜናው በኋላ ይዘን እንመለሳለን ከደረሰልን፣ ካልደረሰም በምሽቱ ፕሮግራማችን ይዘን እንመለሳለን። ወደሚቀጥለው ዘገባችንና ዜናችን ነው የምናልፈው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የሰሜን ኮሪያን በመሳሰሉ አጣዳፊ ጉዳዮች ላይ ለማተኮር ሲሉ የአፍሪካ ጉብኝታቸውን በአንድ ቀን ያሳጥራሉ። የቻድና የናይጄሪያ ኦፊሳላዊ ጉብኝታቸውን ካጠናቀቁ በኋላ በአንድ ቀን ቀድመው ወደ ሀገራቸው ይመለሳሉ ሲሉ ምክትል የውጭ ጉዳይ ሚኒስትር ስቲቭ ጎልድስታይን ዛሬ ተናግረዋል። ፕሬዚዳንት ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር በቀጥታ ለመነጋገር ከሰሜን ኮሪያ የቀረበላቸውን ግብዣ መቀበላቸውን ያስታወቁት ቴለርሰን አፍሪካን ይጎበኙ በነበረበት ወቅት ነው። ለዛሬ ያዝንላችሁ እንግዲህ ዜናዎች ሁለት ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁ እንድትሆኑ እንጋብዛለን።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። መስታወት ሄኖክ ሰማእግዜር እና
መስታወት አድራጋው ነበር። መስታወት ልትል ነበር። ወደዚህ ዘገባችን እንላል።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው ሌሎች 11 ሰዎች ቆስለዋል። ወደ 50 ሺህ የሚጠጉ ነዋሪዎች ደግሞ መኖሪያ ቀያቸውን ጥለው ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ አስታውቀዋል። በመንደሩ ውስጥ በሚኖሩ ሰላማዊ ዜጎች ላይ ተኩስ በመክፈት 10 ንጹሃን ዜጎችን የገደሉና 11ን ያቆሰሉ የመከላከያ ሰራዊት አባላት ድርጊቱን በፈጸሙበት የኦሮሚያ ክልል መደበኛ ፍርድ ቤት ጉዳያቸው እንዲታይ የከተማውና የዞኑ አስተዳደር ጠይቋል። ጽዮን ግርማ ዝርዝር አላት።
በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው 11 ሰዎች መቁሰላቸውን ነዋሪዎች፣ የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምጽ እንደተናገሩት ቅዳሜ መጋቢት 1/2010 ዓ.ም ከቀኑ 5 ሰዓት ሸዋበር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች፣ በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሃን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ ይህ ድርጊት በምን ሁኔታ ተጀመረ ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሐንስን ጠይቄያቸው ነበር።
የችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ እያለ መከላከያ ሰራዊት ወጣቱን አስቁሞ ከዛ በኋላ በጥይት መቱ እናገደሉት። እዛው ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው እና እስካሁን ባለው ተጨባጭ ሁኔታ እስከ ዛሬ ባለው 10 ሰው ሞቷል፣ 11 ሰው ቆስሏል። ከዛ ውስጥ 5ቱ ሪፌር ወደ ሀዋሳ ሄደ።
ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል። ከንቲባው አቶ አስቻለው ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል።
ልጁ ኖርማል ያው አካባቢው ላይ ምንም አይነት የጸጥታ ችግርም አልነበረም። ህዝቡ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው ልጁን አስቁሞ ከዛው ከሞተር ያወረዱት። ልጁ ተመታ። ከዛ በኋላ ወደ መንደሩ እያዞሩ መተኮስ ተጀመረ። ያለ አካባቢው ያው አንደኛ መንገድ ላይ ነው፣ አስፋልት ላይ ነው። የመኖሪያ ቤቶች አሉ፣ የሻይ ቤቶች አሉ፣ ምግብ ቤቶች አሉ። ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም።
ከሟቾቹ መካከል አንድ ርዕሰ መምህር ይገኝበታል። በሞያሌ ከተማ ነዋሪዎችና የተገደለ መምህር ጓደኞች ለአሜሪካ ድምጽ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የ34 ዓመቱ መምህር ተማም ነጌሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነፍሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምጽ አብራርተዋል።
ህይወቱ ያለፈበት ምክንያት ትምህርት ቤት ከወላጅ መምህራን ኮሚቴ ጋር ስብሰባ ነበረው። እነሱን ሰብስቦ ለምሳ ሲመለስ ወደ ስድስት ምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየሄደ እያለ ነው የተመታው።
ከትምህርት ቤት ወደ ቤት ነው? ከቤት ወደ ትምህርት ቤት?
ከትምህርት ቤቱ ወደ ቤት እየገባ ነው ያለው። ቀኑ ቅዳሜ ነው። ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱን ሰብስቦ እየገባ ነው፣ ለምሳ እየገባ ነበረ።
ወዲያው ነው ህይወቱ ያለፈው?
ወዲያው ነው። መጀመሪያ መቱ በአንድ በተመስረ ሳፎ አካባቢ ነበረ ተነስቶ ሊሮጥ ሲታገል፣ ሁለተኛ ደገሙት እዛው ነው ሞተ። የሰማነው እንደዛ ነው። እኛ ስንደርስ ግን ህይወቱ አልፏል።
ሌላው የመምህር ተማም ነገሶ ጓደኛ በትላንትና ዕለት በስልክ ስናነጋግራቸው አስክሬኑን ይዘው ወደ ትውልድ ሀገሩ አሰላ እየሄዱ እንደሆነ ነግረውን ነበር።
ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም፣ እዛ ነው ያረፈው። እዛው ጓደኛ እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽሽቶ ለማምለጥ ሙከራ አረጉ፣ እነሱ አመለጡ። እንደጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጥይት ነው የገደሉት። እንደ ጠላት ነው ህዝብን እንደዚህ የሚያደርጉ እንጂ በጣም ምግሽ ነገር ይሄ ተማም ነገሶ የሚባል የማምር በጣም ጎበዝ ታታሪ የተማምር ነው። ይገርምሻል፣ 2008 ዓ.ም ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም በኦሮሚያ ደረጃ ተሸልሟል። ኦቤን ውስጥ ገብተሽ እንደውም ማግኘት ትቻለሽ። መዶሚጎ ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ በጣም ጥሩ ተወዳጅ ህብረተሰብ ሁሉ የሚወደው ህዝን አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስክሬኑን እየሸኙ ነው። በጣም ይገርምሻል እና በጣም ተወዳጅ እና ተግባቢ ሶሻብል ሰው ነበረ።
የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል።
እውነቱን ለመናገር በተራጣ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል እና ይሄ ጠላት ነው እያሳደረን ያለው እና መንግስት እንደው ማን አፋቅናን ብሎ ሰው ስለሌለ እግዚአብሔር እየጮን ነው አሁን እኛ ምንም ክምችሎ ነገር የለም እና በጣም ያሳዝናል። እንደዚህ አይነት ታሪክ በህይወቴም አይቻላቅም። ሰውን በተራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፈቱ የሚገሉበት ሀገር እንደው ሰምቼ አላውቅም። በጣም የሚያሳዝን ታሪክ ነው የገጠመን እና በጣም የምንወደው ጓደኛችን እናተናል እና ምንም አክል ከዚህ በኋላ እኛም ያው የጣፋንታችን ይሄ ነው ብለን እንጠብቃለን።
ሌሎች የከተማው ነዋሪዎች እንደሚሉት በትላንትና ዕለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው። በአጠቃላይ ህይወታቸው ያለፈው 10 ሰዎችና የቆሰሉ 11 ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላዋ የከተማ ነዋሪም ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ።
እዛ አካባቢ ቤተክርስቲያንም አለ፣ አቡነ አረጋዊ የሚባል ሱቆችም፣ ምግብ ቤቶችም፣ መኖሪያ ቤትም ሁሉም ነገር አለው። ምንም አይነት እህል ምናምን ነገር የለም። ሁሉም በሰላም ነው። ስራውም የሚሄደው ስራው ይሄዳል፣ ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም ነው። ቶክስ ተሰማ። የት ነው ስንል ሸዋ በር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም። ያገኘውን ሁሉ እየመቱ ነው አሉ። ስንሄድ በቃ የአገር ህዝብ ነው የሞተ የቆሰለ ቁጥር ስፍር የለውም። 2 ሰዎች ናቸው ትልልቅ ሰዎች የሚባሉት። እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ አለ፣ ስልጤ ልጆች አሉ፣ ወለጋ ልጆች ስራ መታይዛ ሊሰሩ የመጡ ልጆች አሉ። ነዋሪዎቹ እነዛ ቦረናዎቹ 2 ሰዎች አሉ። የሆነ በቃ የሆነ ጭን በቀል የሆነ የመጠማመድ ነገር ነው የሚታየው። እንዴት እንዳይን እኛ እናቅኛ ፈረናል። በቃ እኛ እንዴት ሆነን መኖር እንደምንችል ራሱ ግራ ገብቶናል። እግዚአብሔር ይድረስልን ነው፣ ሌላ ምንም የምንለው ነገር የለም።
የሞያሌን ሁኔታ በተመለከተ የአሜሪካ ድምጽ የፌዴራል ባለስልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ ለሚገኙ የመንግስት መገናኛ ብዙሀን በሞያሌ በተሳሳተ መረጃ የ9 ሰዎች ህይወት ማለፉን ኮማንድ ፖስቱ ገልጿል። በ12 ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። የአስቸኳይ ጊዜ አዋጅ አስፈጻሚው ኮማንድ ፖስት ሴክረታሪያት ተወካይ ሌተናል ጄኔራል ሀሰን ኢብራሂም ለመንግስት መገናኛ ብዙሀን በሰጡት መግለጫ የኦነግ ኃይል በሶስት አቅጣጫ ወደ ሀገሪቷ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሞያሌ የተጓዘ አንድ የሻለቃ ጦር የተሳሳተ መረጃ በመያዝ በወሰደው እርምጃ የሰው ህይወት ላይ ጉዳት መድረሱን አስታውቋል።
ከአስቸኳይ ጊዜ አዋጅ ግዳጅ ጋር የተያያዘ ግዳጅ የተሰጣቸው አይደሉም። ነገር ግን የኦነግ ኃይል በሀገሪቱ እየተፈጠረ ያለውን ሁኔታ በመጠቀም ሁኔታውን ለማባባስ በሶስት አቅጣጫዎች ወደ ሀገሪቱ የመግባት እንቅስቃሴ እያደረገ እንደሆነ ይታወቃል። ባለፉት ቀናቶችም በምዕራብ ኢትዮጵያ፣ በምስራቅ ኢትዮጵያ እና በደቡብ ኢትዮጵያ ደግሞ በሞያሌ አካባቢ የኦነግ ኃይል ወደ ሀገራችን የመግባትና ሁኔታውን የማባባስ ስራ ለመስራት እየተንቀሳቀሰ በመሆኑ ሻለቃዋ በዚህ በሞያሌ አካባቢ የሚገባውን የኦነግ ኃይል ለመቆጣጠርና ለመደምሰስ ነው ግዳጁ ተሰጥቷት የነበረው።
መንግስት በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል።
ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ ታጥቆ የሚሄድበት አጋጣሚ የሚያውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከኬንያ እንቅስቃሴ እንደሚያደርግ ይታወቃል። ግን ምናልባት ኦነግ አለ የለም የሚለው ብዙ የሚያከራክር ነገር አይደለም። ግን የተፈጸመው ድርጊት ሰላማዊ በሆነ አካባቢ ላይ አካም የሚኖር ህዝብ አይደለም፣ ከተማ ላይ የሚኖር ህዝብ ነው። ከተማ ደግሞ አጥቆ የሚንቀሳቀስ ሆነ ወለ ላይ ምናልባት አካባቢ ሊኖር ይችላል። ከዚያ ውጭ ግን ከተማ ላይ የተፈጠረው ነገር ከኦነግ ጋር የሚገናኝ ትላንትና ነግሬያቸዋለሁ፣ የሚገናኝ ነገር አይደለም። ከዚያ ውጭ ከኦነግ ጋር ተገናኝቶ እርምጃ ተወሰደ የሚለው እንደ መስተዳደር አሳማኝም አይደለም፣ ከእውነትም የራቀ ነው። ምክንያቱም ከተማ ውስጥ ነው፣ ሲቪል ህብረተሰብ ነው፣ የተለያየ ብሔረሰብ አካላት ያሉበት ነው እርምጃ የተወሰደበት። ምንም ከኦነግ ጋር የሚገናኝ አይደለም። ይህ ሰብአዊ ድርጊት ነው የተፈጸመው።
ጉዳታቸው እንደው ምን ያህል ነው? በጥይት ነው ሁሉም የተመቱት?
በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው።
እድሜያቸው ምን ያህል ይሆናል?
20 ቤት 18 ዓመት 25 ዓመት እንደዚህ ናቸው።
እርስዎ የከተማው ከንቲባ ኖትና እንደው የተጎዱ የህብረተሰብ ክፍሎች ወደ እናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ?
ያው ህዝቡ በጣም ብሶት ውስጥ ነው ያለው። ምክንያቱም ጸጥታ የሚያስከብር አካል ነው ይህን ችግር እየፈጠረ ያለው። ስለዚህ ምን ዋስትና አለን የሚል ነው።
አቶ አስቻለው አያይዘው በመንደሩ ውስጥ በሚኖሩ ሰላማዊ ዜጎች ላይ ተኩስ በመክፈት 10 ንጹሐን ዜጎችን የገደሉና ሌሎች 11 ሰዎችን ያቆሰሉ የመከላከያ ሰራዊት አባላት ድርጊቱን በፈጸሙበት የኦሮሚያ ክልል በመደበኛ ፍርድ ቤት ጉዳያቸው እንዲታይ በትላንትናው ዕለት ከፌዴራል ወደ ከተማቸው ከመጡ ከፍተኛ ባለስልጣናት ጋራ በተደረገ ውይይት መነሳቱን ተናግረዋል።
አካባቢ ሽማግሌዎች ጋር የአካባቢው መራር ባለበት እና የቄሮ ወጣቶች ተወካይ ባሉበት ሰፊ የተደረገው ህዝቡ ሲጠይቅ የነበረውም የህግ የበላይነት ይከበር እና ይህን ችግር የፈጠረው መመሪያ የሰጠው አመራር አካል መከላከያ አመራር አካላት እና ችግር የፈጠሩ አካላት ተላልፎ ይሰጡና በመደበኛው ፍርድ ቤት እንዲታይልን የሚል ሀሳብ ነው ሲቀርብ የነበረው። በዛ መሰረት ሰፊ ውይይት ሲደረግ ነው ያለው። በውይይቱ መሰረት ኦልሞስት እነዚያ ተጠርጣሪ አካላት ተለይተው ለህግ መቅረብ እንዳለባቸው በሀሳብ ደረጃ ተስማምተን ነው ስብሰባ የተጠቀ።
እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ?
ያው የትም ሀገር ህግና ስርዓት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምነገም መፍትሄ ሊሆን የሚችሉ ነገር አይደለም። ያለ ችግር ካለም በውይይት እና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው የማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ስጋት ስለገባ አሁን ወደ ኬንያም የተሻገረ ህብረተሰቡ አካል አለ እና አስቸጋሪ ሁኔታ ነው። እንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ለ
ኮማንድ ፖስቱ 9 ሰው መሞቱን 12 ሰው መቁሰሉን ያሳወቀ ሲሆን ከንቲባው አሁን ከ12ቱ ሰው አንዱ ህይወቱ ስላለፈ የሞተው 10 ሰው የቆሰለው ደግሞ 11 ሰው ነው ብለዋል። ኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ 5ቱ የሰራዊቱ አባላት ትጥቃቸውን ፈተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሐዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱ መግለጫ አይቀበሉትም።
ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው። ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር። የሚያሳዝነውም ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት። እነዚህ ሰዎች እዛ ድርጊቱን የፈጸሙትን 5-4 ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በሀገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት።
በትላንትናው ዕለት ከቀኑ 5 ሰዓት እስከ 7 ሰዓት ይህ ድርጊት ከተፈጸመ በኋላ የ3 ቀበሌ ነዋሪዎች ሸሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል። በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል።
ያን አጠቃላይ ማለት ያው በአንድ ቦታ ላይ ነበራችን እና በየቦታው ደግሞ በየሰው ቤቱ የገቡ ነፍ ናቸው፣ ብዙ ናቸው።
ምን አይነት ቦታ ላይ ነው የተቀመጣችሁት? አሁን
የወን ትምህርት ቤት ነው አንድ ቦታ ያለን ነው። አንድ ኤሪያው ደግሞ የሰፈሩት የሰው ያጠረው አጠር ውስጥ ነው። ዝም ብሎ ታጥሮ ቤት አልተሰራበት
እዛ ነው። አብዛኛው ደግሞ ያለው እዛ ቦታ ነው። ሰው አጥረው ግን ምንም ያልተሰራበት ቤት የሌለበት ማለት ነው። እና ቀይ መስቀልም መጥቶ አይቶናል። ኬንያም ደግሞ አንዳንድ ህጻናቶች ሀምስ ወተት ምናምን መስጠት ጀምረዋል።
አብዛኞቹ ሴቶችና ህጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። ሌላዋ በዚህ ቦታ ያገኘናቸው እናት ለአሜሪካ ድምጽ ሲናገሩ አስራ ሶስት ልጆች አሉኝ። ታጣቂዎቹ በር በርግደው ስለሚገቡና በጥይት ስለሚመቱ ምን ተፈጠረ ብሎ ለመጠየቅ እንኳን ጊዜ አይኖርም። ስለዚህ ፈርቼ በሬን እንኳን ሳልዘጋ ሸሽቼ ወጥቻለሁ። አሁን ባገኘሁበት አድሬያለሁ። ልጆቼን ግን የማበላው የለኝም ብለዋል። ድርጊቱ ከተፈጸመ በኋላ ወደ 50 ሺህ ነዋሪዎች መኖሪያ ቀያቸውን ጥለው ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ በዛሬው ዕለት አስታውቀዋል።
አርበሌ ከሚባል ቀበሌ አልፎ እዛ ሸዋገር ከሚያዋስን ከአሙቅ መለብ የሚባሉ ቀበሌዎችን እንደተፈናቀሉና ወረዳም ወደ ቱቃ አካባቢ የተፈናቀሉ ቀበሌዎች እንዳሉን በኢንፎርሜሽን ደረጃ አለን። ከከተማ ዙሪያ ግን ወደ 4-5 ቀበሌ ነው የተፈናቀሉ።
ምን ያህል ይሆናል ቁጥራቸው?
ሁለቱ አንድ ላይ ሲመለስ ወደ 50 ሺህ አካባቢ እንደደረሰ ነው ሪፖርት ያለ።
በተጨማሪም በትላንትናው ዕለት አንድ ነዋሪ በሞተር ሳይክል ላይ ያለ በጥይት ተመቶ መቁሰሉንና አንድ ነዋሪ ደግሞ ባልታወቀ ሁኔታ ማምሻውን ሞቶ መገኘቱን አቶ አስቻለው ጨምረው ተናግረዋል። በኢትዮጵያ ለስድስት ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9/2010 ዓ.ም ሲታወጅ መንግስት በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ በአብዛኛው አስገድዶ መደፈር ጋር በተያያዘ በሚከሰት እርግዝና የሚወለዱና በሆስፒታልና በተለያዩ ቦታዎች ተጥለው የሚገኙ ሕጻናትን በመሰብሰብ የሚያሳድጉ መልካም ሴት ናቸው የዛሬ የጋቢና እንግዳ ያደረግ ነው። ወይዘሮ አትክልት ጄንካ በትውልድ ባደረጉት በይርጋለም ከተማ በመሰረቱት የህጻናት ማሳደጊያና የጾታ ጥቃት የደረሰባቸው ሴቶች መጠለያ ውስጥ ከ23 በላይ ህጻናት ይገኛሉ። ከ20 በላይ የሚሆኑ ደግሞ ተጨማሪ ህጻናትን ደግሞ በሀገር ውስጥ ለሚገኙ አሳዳጊ ቤተሰቦች በህጋዊ መንገድ ሰጥተዋል። መስታወት አራጋው አነጋግራቸዋለች።
ጣሊታ ደጋፊ ያጡ ልጃገረዶች አረጋውያንና ህጻናት ደጋፊ ማህበር ከተመሰረተ ዓመታትን አስቆጥሯል። ወይዘሮ አትክልት ጂያንካ የማህበሩ መስራችና ስራ አስኪያጅ ናቸው።
ደጋፊ የሌላቸውን ሴቶች ልጆች በተለይ ጾታዊ ጥቃት የደረሰባቸውን እና የህክምና እርዳታ ማግኘት የማይችሉትን የህክምና እርዳታ እንዲያገኙ ማድረግ፣ በተለያየ ጉዳይ ፍትህ ያጡትን ደግሞ ፍትህ እንዲያገኙ ከመንግስት አካላት ጋር የሚገናኙበትን ነገር በማመቻቸት፣ በተጨማሪ ደግሞ ኦርፋኔጅ ውስጥ ያደጉ ህጻናት 18 ዓመት ሲሞላቸው ማለት ሴቶች ልጆች 18 ዓመት ሲሞላቸው ካደጉበት ድርጅት ይወጣሉ። ሲወጡ መሄጃ ስለሌላቸው እነዚህ ለእነዚህ ልጆች የማደጊያ መንገድ፣ የትምህርት ሁኔታ፣ ጠቅላላ ወጪያቸውን ከበር የሚያደርግላቸውን ወዳጅ ከወዳጆቼ መሀል በማፈላለግ በቁጥር አሁን እጄ ላይ ወደ 10 ሴት ልጆች አሉ። ኮሌጅ የሚማሩ፣ ሀይ ስኩል የሚማሩ። አንዷ እንደዚህ ጾታዊ ጥቃት ደርሶባት አርግዛ ጽንሱ እንዳይቋረጥ አድርገን መውለድ ችላ አሁን የ2 ዓመት ልጅ ሴት ልጅ አለችን። ማለት ይሻለች
ለተደፈሩ ሴት ልጆች የህክምናና የህግ ጠለላ እንደሚደረግና ብዙዎቹም ጤንነታቸው ተመልሶ በትምህርታቸውም ውጤታማ እንደሆኑ ወይዘሮ አትክልት ይገልጻሉ። ከሴት ልጅ መደፈር ጋር በተያያዘ የገጠማቸውን ዘግናኝ ታሪኮች አስታውሰው አካፍለውን ነበር።
ዳማ ዞን ውስጥ አለታ ወንዶ የሚባል አካባቢ ላይ የ9 ዓመት ልጅ ከእንጨት ጋር አስረው ደፍረዋታል። እቺ ልጅ ፌስቱላ ዴቬሎፕ አድርጋ ነበር። ፌስቱላ ተጠቂ ሆና ነበረ። ማህፀኗ ከጥቅም ውጭ ሆኖ ነበር። እግሯ ወልቆ ነበር። የእግሯ አጥንት ማለት ነው። ወገቧ ውስጥ ያለው አጥንቶች ተሰባብረው ለ4 ዓመት ቤቴ ውስጥ ሆና እንድታገግም በማድረግ ወዳጆችን በማስተባበር መቆም አትችልም ነበረ። በኪዩር ሆስፒታል ሕክምና እርዳታ አድርገውላ 9 ጊዜ ኦፕራሲዮን ተሰርቶላት በክራንች መቆም ትችላለች። ስሟ አቴነሽ ሙልዬ ይባላል። አድጋለች። 15ኛ ዓመቷ ነው። ቤተሰቦቿ በጣም አቅመ ደካሞች፣ አባቷም ሽማግሌ፣ ሰርተው ልጃቸውን ማሳደግ የማይችሉ ናቸው። ትልቋ ሴት ልጅ እሷ ነች። የታወቀ ነው ሀገራችን ውስጥ ቤተሰባቸውን ሸክም የሚሸከሙ ሴቶች ልጆች ናቸው። ከሷ በታች ያሉትን አቴነሽ 4 ልጆች እየተሸከመች ውሃ እየቀዳች ቤት ውስጥ ምግብ እያበሰለች ነበር ቤተሰቦቿን የምትደግፈው። ግን በጣም የሚያሳዝን ነው። የደፈራት ሰው የ29 ዓመት ኮረዳ ነበረ። ለሰው ከተናገርሽ ቤታችን እናቃጥላለን ብሏት ሰውነቷ አብጦ ስሙን እየጠራች እባክህ ተወኝ እያለች በእንቅልፍ ልቧ እየቃዠች ስትለፈልግ ይህን የሰሙ ቤተሰቦቹ የቃዠችው ምልክት ሆኗቸው ወደ ፍትህ የሄዱት ወደ ፖሊስ ጣቢያ የሄዱት። ከዛ በቃ ከኢትዮጵያ ተባብረን በስንት መከራ ግባይን በመጠየቅ በጣም ለብዙ ጊዜ ተንከራትቼ ፍትህ አገኘች። የደፈራ ሰው አሁንም በእስር ላይ ነው ያለው። እድሜ ልክ እስራት ነው የተበየነበት። እቴነሽ ግን አሁንም አካለ ስንኩል ነች። ሌላም እንዲት ሟን መጥቀስ የማልፈልገው አንዲት ልጅ አለች። እሷ ጭራሽ እንደውም የሀብታም ልጅ ነው የደፈራት። ውጀራን ይዤ እስከ ትልቅ ቦታ እስከ የመጨረሻ እስከሚባለው ቦታ ድረስ ሄጃለሁ። ደብዳቤ ጽፈው አስፈራሩኝ። ልጆችሽን ማሳደግ ከፈለግሽ አሳድጊ፣ ያለበለዚያ ከህይወታችን ውጪ ብለው ነው የፎከሩብኝ። ያልሄድኩበት ቦታ የለም። ልጅቷም ስደተኛ ሆና እኔም በቃ ልጅቷን አለቅም ብዬ እንደውም እንደገና 4 ዓመት እኔ ጋ ኖራ ሊጠልፉብኝ ሲሉ ሽሽቼ አዲስ አበባ አመጣዋት ከይርጋለም ከተማ። እግዚአብሔር ይመስገን አሁን እቺ የምልሽ ልጅ 10ኛ ክፍል ተፈትናት የግል ኮሌጅ መማር እንድትችል ሆና አሁን በዚህ አመት ሴክሬታሪያል ሳይ ተመራቂ ነች። እስካሁን ፍትህ አላገኘችም። እስካሁን የሚያቃጥለኝ የሚያንገበግበኝ የዚህ ልጅ ጉዳይ ተዳፍኖ ህግ ቦታ እስከ ክልል እስከ ዞን ሄጃለሁ። ምን ያላደረግኩት ነገር የለም። እውነቴን ነው የምናገረው። እግዚአብሔር ይፋረድ የዚች ልጅ ጉዳይ ብዬ አልቅሼ ነው የተውኩት እና ምንም ፍትህ አላገኘችም።
በይርጋለም አካባቢ በሆስፒታልና በተለያዩ ቦታዎች የሚጣሉት ህጻናት ቁጥር ለምን ከፍ አለ ስንል ጠይቀናቸው ነበር።
በሲዳማ ባህል ከጋብቻ ውጭ የወለደች ልጅ ማንም አያገባትም። ባና ይባላል በአገሪቱ ባህል መሰረት። ስለዚህ ምን ያደርጋሉ? የወዙና ተደብቀው ከአገር ወጥተው ይርጋለም ሆስፒታል ሜዳ ላይ ይጥላሉ፣ ወይም ሆስፒታል ይጥለው ይጠፋሉ። ይሄንን ህግ አንስቶ ይሰጠኛል። ለዚሁ የተዳረጉ ልጆች የጣሏቸውን ጎዳና የጣሏቸውን ሜዳ ላይ የጣሏቸው የጅጎሬ ውስጥ የተጣሉ ህጻናትን ነው እያሳደግኩ ያለው።
ጣሊታ የእርዳታ ማህበር በዋናነት የሴት ልጅ ጥቃት ላይ ከመስራቱን ባሻገር በይርጋለም ከተማ በተለያዩ ምክንያቶች ጎዳና ላይ የወደቁና በገንዘብ እጥረት ምክንያት ትምህርታቸውን መከታተል ያልቻሉትን ህጻናት በማሰባሰብ መደበኛ ትምህርታቸውን እንዲቀጥሉ እየረዳ እንደሚገኝም ወይዘሮ አትክልት ጂያንካ በመጨረሻ ገልጸውልናል።
በወንዶችም ልጆች አሉ። ወደ 30 የሚሆኑ ልጆችን በግል ትምህርት ቤት እያስተማርናቸው በጣም ለውጥ አምጥተው አሁን ከጎዳና ላይ አይታዩም። እግዚአብሔር በብዙ እየረዳን ነው እና የተወለድኩባት ሀገር ነች ይርጋለም። ብዙ ምሁራንን ያፈራች ምድር ነች ይርጋለም። ስለዚህ ልጆቹን ደግሞ ዛሬ እርስ በርስ በመያያዝ እናወጣለን የሚል እቅድ ስላለን እና በጣም ውጤታማ ሆነናል። ምንድን ነው ትልቁ ነገር የሀገራችን ህዝብ ሊረዳ የሚገባው ለብዙ ነገር መሰረት ሴት ነች። ሀገራችን የምትጠራው በሴት ነው። ሴት ልጅ እናት ነች። ሴት ልጅ እህት ነች። ሴት ልጅ ሚስት ነች። ሴት ልጅ ብዙ ነገሮችን መሆን የምትችል እየሆነችም ያለች ነው። አንዲት ሴት ልጅ ከተማረች የብዙ ሰዎችን ህይወት ትለውጣለች። ነገር ግን ሴቶችን ምድራችን ልትጠቀምባቸው ይገባል። ለሴቶች ልጆች ቦታ አነጽ ነው ምለው። በጣም አመሰግናለሁ።
በጣም ነው እኔም አመሰግናለሁ
የጠየቁኝ ነው።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሃሪክ ላይ እንደዚሁም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ፕሮግራማችንን ስናስተናግዳችሁ የነበር ነው እኔ መስታወት አድረገውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሐንዲሱ ጆን ራይደን ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ